የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ ዝግጅታችን ተጀመረ። ለዛሬ ለሳምንቱ ከመረጥናቸው መካከል ጥቂቱን እናሰማችኋለን። አብራችሁን ስለምትቆዩ ደግሞ ቀድመን እናመሰግናለን።
በአርሲ ዩኒቨርሲቲ ስር በተግባር ልምምድ ላይ ያሉ የሕክምና ተማሪዎች ደረሰብን ያሉትን በደል ለማሰማት ያደረጉት ሰልፍ በኃይል በፖሊስ መበተኑ ተሰምቷል።
ሲበተን እንዴት ነው እንዳልማችን መበታተን ሲጀምር ወዲያው ማአት ሆኖ መጡ። ዱላ ይዘው በምንም ያካክል ዱላ ይዘው መማታት ነው የጀመሩት። እኛ ያለን አማራጭ እንወጣን ሻይ ቤት መግባት ነበረ።
ስለ አድማውና በሌሎች እጩ የሕክምና ባለሙያዎች ዘንድ ስለሚነሱ ቅሬታዎች የሚያስቃኝ ጥንቅር አለን። የሸዋ ዳቦ የዳቦ ዋጋ ጭማሪ በአዲስ አበባ ለምን?
አሁን ባለንበት አገራዊ ሁኔታም የተወሰነ እያተረፋችሁ እኛም እያጠናን እንዲሆን በጣም ጥሩ ነው ብለን ተደጋጋሚ እየጠራን አወያየናቸው። እያወያየናቸውም ባለመቀበል ከትስስሩ እንወጣለን ብለውናል። ከትስስሩ የሚወጡ ከሆነ በግዳጅ ማስገደድ ስለማይቻል አማራጮች መውሰድ አለብን ብለን ወደ አማራጮች እየሄድን ያለ ነው።
የንግድ ሚኒስትር ዴኤታ እሸቴ አስፋው ናቸው። ምክንያቱን ተመልሰው አብራራሉ። የሸዋ ዳቦ ማምረቻና ማከፋፈያ ምላሽንም ይዘናል።
ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ።
Gabina VOA, let's cross boundaries together.
የጋቢና ጉዟችን ይቀጥላል። ወደ ቀዳሚው ዘገባችን እንለፍ። በአርሲ ዩኒቨርሲቲ ስር በተግባር ልምምድ ያሉ የሕክምና ተማሪዎች ደረሰብን ያሉትን በደል ለማሰማት ያደረጉት ሰልፍ በፖሊስ ኃይል መበተኑ ተሰምቷል። ሀብታሙ ስዩም ስለ ትላንቱ ክስተት እንዲሁም በሌሎች እጩ የሕክምና ባለሙያዎች ዘንድ የሚነሱ ቅሬታዎችን የሚያስቃኝ ጥንቅር በመቀጠል ያሰማናል።
ላለፉት 3 ወራት ያክል አቤት ስንል ከርመናል ይላሉ የአርሲ ዩኒቨርሲቲ በተግባር ልምምድ ላይ ያሉ የሕክምና ተማሪዎች። ከአንድም ሁለቴ ለዩኒቨርሲቲው ባደረስነው ደብዳቤ ላይ ለስነ ልቦናና ኢኮኖሚያዊ ጫና ያበቁን ችግሮች ዘርዝረናልም ይላሉ። ከእጩ ሐኪሞች መካከል አንዱ የሆነው ወንዱ ምትኩ በስራ ልምምድ ወቅት እሱና ባልደረቦቹ የሚገጥማቸውን ችግር እንዲያጋራል።
ማለት ከጥቃቅን ጥያቄዎች ከመሰረት ተልማት ላይብረሪ እና የመማሪያ ክፍሎች የማጥኛ ቦታዎች ጀምሮ እስከ ማለት ኢቫሉዌሽን ግሬድ አሰጣጥ የውጤት አያያዝ የፈተናዎች ተነስቶ እስከ የመጨረሻ ዓመት ላይ ደግሞ የስራ ሰዓት የሚሰጠው ኢቫሉዌሽን በሲኒየር ዶክተሮች ላይ የሚደርሰው ስድብ በታካሚዎች እና ከነሱ ጋር በሚመጡ ሰዎች ሐኪሞች ላይ የሚደርሰው ድብደባ እና ስድብ ይሄ ሁሉ ይቁም እና ሐኪሞች በሚሰሩ ስራ ደግሞ በቂ ክፍያም እየተከፈላቸው አይደለም የሚሉት ጥያቄዎችን ያካተተ ነበር።
እኒህና ተጨማሪ ቅሬታዎችን ያሰሙ እጩ ሐኪሞች አፋጣኝ ምላሽ እንዳላገኙ ይናገራሉ። ስለሆነም ወደ ቀጣይ እርምጃ ተሻገሩ። ቀጣይ እርምጃ ቅሬታን በሰላማዊ ሰልፍ መንገድ ማሳየት ነው። እሱም ግን በሰላም አልተጠናቀቀም
እና መጀመሪያ ከግቢ ስንወጣ አላየንም ነበረ። ከዛ በኋላ
በሰልፉ ተሳታፊ ከነበሩትና ስም አይጠቀስ ያለች ሌላ እጩ ባለሙያ ትናንት ረፋድ ላይ የተፈጠረውን ክስተት በስሜት ትሞልታ እንዴት አስታውሳል።
መዝለል ጀመሩ ፖሊሶቹ። ዘሎ መጣና የፊት ያለውን ልጅ መምታት ጀመረ። ልክ ሲመታው ሁሉም ተበተነ። ሲበተን እንዴት ነው እንዳልማችን መበታተን ሲጀምር ወዲያው ማአት ሆኖ መጡ። ዱላ ይዘው በምንም ያካክል ዱላ ይዘው መማታት ነው የጀመሩት። እኛ ያለን አማራጭ እንወጣን ሻይ ቤት መግባት ነበረ። በዛ መሀል ወደቅኩ። ስወድቅ እንኳን ለእኔ ርኅራኄ ሊያሳየኝ ይቅርና መጥቶ በያዘው ዱላ መማታት ጀመረ። አረ በማርያም ብዬ እየለመንኩት መማታት ጀመረ። ከዛም ተነስተን እንደምንም ጓደኛ መታ አንስታኝ ሻይ ቤት ገባን። እሱ መንገድ ላይ ስሽ ወደኩ መጡ። ሻይ ቤት ገብቼ ከለላ በጠበቅኩበት ጊዜ ከአስፋልት ወጥቼ ሻይ ቤት በገባው ጊዜ ከዛ ውስጥ ጎትተው አውጥተው ይውጡ እየተባለን የተመታ ነው።
አሁን በስራ ላይ ባለው የኢትዮጵያ የትምህርት ስርዓት መሰረት ሐኪሞች 6 ዓመታትን በትምህርት ያሳልፋሉ። ከ6 ዓመታት መካከል የመጨረሻውን 1 ዓመት በተግባር ልምምድ ነው የሚያሳልፉት። በዚህ ሰዓት እኒህ የህክምና ተማሪዎች ከተማሪነት ይልቅ ዶክተር የሚለውን ማዕረግ ከመጠቀም ጀምሮ በበላይ ዶክተሮች የቅርብ ክትትል ስር ሆነው ህሙማንን የማከምና የማስተናገድ ስራዎችን እንደሚሰሩም ነግረውኛል። የአርሲ ዩኒቨርሲቲ ተማሪዎች ከዩኒቨርሲቲያቸው የመሠረተ ልማት ጉድለት ጋር አብሮ ያነሱት ችግር ከዚህ አሰራር ጋር የሚገናኝ ነው። ይህ ችግር በአርሲ ዩኒቨርሲቲ ተማሪዎች ብቻ ሳይሆን በተለያዩ ዩኒቨርሲቲዎች ስር ባሉ ተለማማጅ ህክምና ባለሙያዎችም የሚነሳ ነው። ዛሬ በአንድ ታዋቂ ሆስፒታል ውስጥ የሚያገለግሉት ዶክተር አብርሃም አሪያ በተግባር ልምምድ ላይ ባሉ ሐኪሞች ዘንድ ጭንቀት እንደ ባህል የኖረ ነው ይላሉ።
ብዙ ጊዜ ኢንተርንሺፕ ላይ ያለን ሰው እንደ ተማሪ ከማየት ይልቅ ትንሽም እንደ ጠብላት የማየት አይነት አካሄድ አለ። ህክምና ትምህርት ቤቶች ውስጥ ይሄ የረጅም ጊዜ ባህል ነው። ከዚህ በተጨማሪ ልክ አንድ ሰው ትርፍ ጊዜ ሲሰራ ወይም ትርፍ ሰዓት ሲሰራ በህጉ መሰረት የሚከፈለው ክፍያ አለ። በማንኛውም መስሪያ ቤት ውስጥ በህክምና ውስጥም አለ፣ ግን ለኢንተርኖች አይከፈልም። ምክንያት የሌለው ምክንያት ነው፣ አካሄድ ነው፣ ክፍያ አይከፈልም። ስለዚህ አንድ ተለማማጅ ሐኪም ወይም ኢንተርንሺፕ ላይ ያለ ሐኪም 36 ሰዓት ቀጥታ መደዳውን ሊሰራ ይችላል። መስራቱ ብቻ ሳይሆን አንዳንዴ በብዙዎች ቦታዎች እንደሚታየው ማደሪያ ቦታም የለውም። ከዚያ በተጨማሪ ምንም አይነት ክፍያ አይከፈልም። ስለዚህ ከሚያገኛት በጣም አነስተኛ ከሆነች ደሞዝ ላይ ለዛው ለምግቡ የሚያወጣው እና ለራት ለቁርስ ሲያወጣ ያወረድ ደሞዝ ያልቃል ማለት ነው። ከዚያ በተጨማሪ የሚደረገው የሞራል ጉዳት አለ። የሞራል ጉዳቱ ታካሚዎች በሚመጡበት ጊዜ ወይም ራውንድ ይደረጋል በሚባልበት ጊዜ ላይ በሲኒየር ሐኪሞች የሚኖር አንዳንዴ የማንቋሸሽ ደስ የማይል ንግግሮች ከታካሚ ፊት ይኖራሉ። ከዚህ በተጨማሪ ደግሞ ማህበረሰቡ ላይ እየታየ ያለው ችግር ይህን ሐኪሞች ልክ ሰው ሊታከም በሚመጣበት ጊዜ እንደሚፈጠር ችግሮች ወይም ካሉ ወይም ለምሳሌ አንድ ታካሚ ህይወቱ የሚያልፍ ከሆነ ቫይለንት የመሆንና ፊዚካሊ ለመደብደብ የመሞከር እና የመደብደብም ነገሮች እየታዩ ነው ያሉት። በጅማ ዩኒቨርሲቲ ላይ የታየው
በሐዋሳ ዩኒቨርሲቲ ውስጥ ሆነው በተግባር ልምምድ ላይ ከሚገኙ እጩ ሐኪሞች መካከል አንዱ የጠቆሙኝ ጉዳይ በእጩ ሐኪሞችና በመንግሥት መካከል የሚገባው ውል ፍትሐዊነት እንደሚያንሰው ነው። ዶክተር አብርሃም አሪያ ስለ ውሉ ይህንን አጋርተው
ነው። ትክክል ነው። እሱ የኮስት ሼሪንግ ይባላል። በአገራችን በቅርብ ጊዜ የተጀመረ ነው። ኮስት ሼሪንግ የሚባለው ልክ አንድ ተማሪ የዩኒቨርሲቲ ትምህርቱን ከተማረ በኋላ ቀጣይ በሚኖረው ስራ ላይ ከደሞዙ እየተቆረጠ ሙሉ የትዊሽንን 15% የሚከፍልበት አይነት ስርዓት ነው ያለው። ነገር ግን ወደ ህክምና ስንመጣ ትዊሽኑ 15% መሆኑ ይቀርና 100% እንዲከፍል ይደረጋል። ይሄ ከሌሎች የትምህርት መስኮች አንጻር ይታይ በጣም ከፍተኛ ነው እና በጣም አግባብ የሌለው ነው። ለምሳሌ በህክምና ላይ በምንማረግበት ጊዜ ለስድስት አመቱ የምንከፍለው ትዊሽን ወይም የተፈራረም ነው ወደ ከ55,000 ወደ 60,000 አካባቢ የሚሆን ነው። ነገር ግን መጨረሻ ላይ ልክ ስንጨርስ ዲግሪያችንን መውሰድ የምንፈልግ ከሆነ ክፈሉ የምንባለው 427,000 ብር ነው።
ወደ አርሲ ዩኒቨርሲቲ እንመለስ። ከፌዴራል መንግስት የተላኩ ባለስልጣናት ከተማሪዎች ጋር ውይይት ስለመጀመራቸው ሰምተናል። ውጤት አልባ የመደለያ ምላሾች በተደጋጋሚ እንደተሰሙ ከሚያስታውሱት መካከል አንዱ አድማው ሊቀጥል እንደሚችል ይናገራል። በጉዳዩ ላይ ያላቸው ምላሽ ለመጠየቅ የጤና ጥበቃ ሚኒስቴር ቃል አቀባይ የሆኑትን አቶ ዮርዳኖስን ደውዬ ለማግኘት ሞክሬ ነበረ። እሳቸው በአጭሩ ከጤና ጥበቃ ሚኒስቴርና ከትምህርት ሚኒስቴር የተውጣጣ ቡድን ወደ አርሲ ዩኒቨርሲቲ እንደተላከና ዝርዝሩ ለወደፊቱ እንደሚገለጽ ነግረውኛል። የአርሲ ዩኒቨርሲቲና የትምህርት ሚኒስቴር ተወካዮችን ለማግኘት ብሞክርም አልተሳካልኝም። ለአሁኑ ምላሻቸውን እንዳገኘን መልሰን ለእናንተ እናስደምጣለን።
ሀብታሙን እናመሰግናለን። ይህን ጉዳዩን እየተከታተልን ለአድማጮቻችን እናደርሳለን። ወደ ተከታዩ ዘገባችን እንለፍ።
በአዲስ አበባና በክልል ከተሞች ብዙ ቅርንጫፎች ያሉትና ከግማሽ ምዕተ ዓመት በላይ ዳቦ በመሸጥም ይታወቃል ሸዋ የዳቦና የዱቄት ፋብሪካ በዳቦ ላይ እጥፍ የዋጋ ጭማሪ ከሰሞኑ አድርጓል። በዳቦ ዋጋ ላይ እስካሁን ጭማሪ ሳያደርጉ የቆዩት ከመንግሥት ጋር በነበራቸው ስምምነት እየተደጎሙ በመቆየታቸው እንደነበረ የድርጅቱ ባለቤቶች ለአሜሪካ ድምፅ ገልጸዋል። ከአራት ዓመት በፊት በነበረው የዋጋ ተመን ስምምነት አሁንም ድረስ መቆየታቸው ግን ለኪሳራ እየዳረጋቸው መሆኑንም ተናግረዋል። በመሆኑም ድርጅቱን በኪሳራ ከመዝጋት ይልቅ ከትስስር ወጥተው በራሳቸው መንገድ መቀጠል መምረጣቸውን አመላክተዋል። ሸዋዳቦ ጥሩ ምግባር ከነበራቸው የንግድ ድርጅቶች አንዱ ነበር ያለው የንግድ ሚኒስተር ድርጅቱ ከተሰሰር ወጥቼ በነጻ ገበያ ሸጣለሁ የማለት መብት እንዳለው ጠቅሶ ነገር ግን በተለይ በዚህ ወቅት በተሰሰሩ ውስጥ ሆኖ ቢሰራ መልካም ነበር ብለዋል። የሰውን የዳቦ ችግር ለማቃለል ደግሞ የተለያዩ መንገዶችን እጠቀማለሁ ብለዋል ሚኒስቴር መስሪያ ቤቱ። ጽዮን ግርማ በዚህ ጉዳይ ላይ ዝርዝር አላት።
በስልክ ያነጋገርናቸው አንድ የአዲስ አበባ ከተማ ነዋሪ የዳቦ ዋጋ መጨመርና የግራሙ ማነስ አሳሳቢ ችግር ነው ብለዋል።
ዳቦ በጣም ግራሙም ያነሰ ነው። አብሶ እኔ ታውቂኝና ሸዋ ምናምን እንደው ዋጋ ቢጨምሩም ግራሙን መንግስት ባስቀመጠላቸው ነው የሚሸጡት። ግን እዚህ ያው መንደር ውስጥ ሰፈር ውስጥ አንዳንድ ቦታ እንዲህ ቀለል ያሉ ዳቦ ቤቶች አሉ፣ አነስ ያሉ እነሱ ዋጋው ነው እንጂ እዛው ላይ የደረሰው ግራሙ ከሸዋም ያነሰ ነው። ስለዚህ በግራሙ ገንዘቡም ነው እየተጎዳ እንደሆነ ያለ። ምክንያቱም የሁሉም ሰው ደሞዙም ሆነ ምኑ ባለበት ሆኖ ሁሉ ነገር እየጨመረ ነው የመጣው። ከሆነ በፊት ሶስት ገዝተሽ የምትሄጂበትን
በዳቦ ላይ የዋጋ ጭማሪ ያደረገው በአዲስ አበባ የታወቀው የዳቦ መጋገሪያና መሸጫ ሸዋ ዳቦ ነው። በሀገሪቱ የተከሰተው የዋጋ ግሽበት በዳቦ ዋጋ ላይ ተጽዕኖ እንዳያሳድር በመስጋት መንግስት ለዳቦ መጋገሪያ ቤቶች የስንዴ ዋጋ ድጎማን ያደርግ እንደነበር የገለጹት የሸዋ ዳቦ ባለድርሻ አቶ አብርሃም ዘሙይ በዚህ መሰረት ከአራት ዓመት ተኩል በፊት በተደረገው ስምምነት መሰረት መንግስት አንድ ኩንታል ስንዴ በ550 ብር ሊያቀርብላቸው፣ እነሱ ደግሞ 100 ግራም የሚመዝን አንድ ዳቦ 1 ብር ከ30 ሳንቲም ለመሸጥ ተስማምተው ሲሰሩ ቆይተዋል። ይህ ስምምነት ከአራት ዓመት ተኩል በፊት ይደረግ እንጂ ድጎማው መደረግ ከጀመረ ግን ከ8 ዓመታት በላይ ሆኖታል ይላሉ። በአሁኑ ሰዓት የአንድ ኩንታል የዳቦ ስንዴ ዋጋ ገበያ ላይ ከ1400 እስከ 1450 እንደሆነ የገለጹት አቶ አብርሃም መንግስት ከሚያደርግላቸው ድጎማ ከሁለት እጥፍ በላይ ነው። ድምጻቸው አየር ላይ እንዳይውል ለጠየቁኝ አቶ አብርሃም ታዲያ ከሁለት እጥፍ በላይ ድጎማ እየተደረገላችሁ ለምን የዳቦ ዋጋ ከ1 ብር ከ30 ወደ 2 ብር ከ50 አሳደጋችሁት ብያቸው ነበር። አቶ አብርሃም ሲመልሱ በሸዋ ዳቦና በመንግስት መካከል የስንዴ ድጎማ ትስስር በሚደረግበት ጊዜ ዳቦ ለማምረት የሚያስፈልጉ ግብዓቶች የነበሩበት ዋጋ በከፍተኛ ሁኔታ ጨምሯል። አንድ ዳቦ ለማምረት ስንዴው የሚይዘው ቦታ ከ50-60% ነው። ሌላው እንደ እርሾ፣ ዘይት፣ ስኳር፣ ጨው፣ የማምረቻ ናፍታ፣ ማሸጊያ፣ የሰራተኛ ዋጋና ሌሎች ወጪዎች በሙሉ ከፍተኛ ጭማሪ አሳይተዋል። ለምሳሌ ይላሉ አቶ አብርሃም አንድ ዳቦ በ1 ብር ከ30 ሳንቲም ለመሸጥ ከመንግስት ጋር ስምምነት ስናደርግ አንድ ኩንታል ስንዴ ለማምረት ለሰራተኛ ይከፈል የነበረው ዋጋ 144 ብር ነበር። አሁን 344 ብር ሆኗል ይላሉ። ስለዚህ ይህንን ታሳቢ አድርገን የምንሸጥበትን ዋጋ መንግስት እንዲያስተካክልልን ተደጋጋሚ ጥረት አድርገን ነበር፣ አልተሳካም ብለዋል። ሁለተኛው ምክንያታቸው ደግሞ በአዲስ አበባ ከተማ በከፍተኛ ሁኔታ ዳቦ ለማምረት የሚያስችል የ40 ሚሊዮን ብር ማሽን የተገጠመለት የዳቦ መጋገሪያ ኢንዱስትሪ አቋቁመው በአቅርቦት እጥረት ምክንያት ተዘግቷል። በተጨማሪም በሚሰጠን ኮታ መሰረት ስለምናመርት ከፍተኛ የዳቦ ሰልፍ አለ፣ አይዳረስም። በተጨማሪም ሰልፍ ጠብቀው ከኛ ላይ ገዝተው ወስደው ደግሞ ከእጥፍ በላይ አድርገው የሚሸጡ ብዙ ናቸው ይላሉ። በአጠቃላይ ከተሰስሩ ወጥተን የዋጋ ማስተካከያ አድርገን ካልቀጠልን ለድርጅታችን አደጋ ስለሆነ ነው እዚህ ውሳኔ ላይ የደረስ ነው ብለዋል። የዳቦ መጋገሪያና መሸጫ ቤቱ ከ60 ዓመት በላይ መስራቱን የህብረተሰቡን ጥቅም ለማስጠበቅም ከመንግስት ጋር በመተሳሰር ሲሰራ መቆየቱን ገልጸዋል። በዚህ ጉዳይ ላይ የንግድ ሚኒስትር ዴታ አቶ ሸቴ አስፋው ማብራሪያ እንዲሰጡን ጠይቀናቸዋል።
ሰባ ከተማ ላይ አጠቃላይ 165,000 ኩንታል በየወሩ መንግስት ያቀርባል። ያው ይፈሳል፣ በድጎማ ነው የሚቀርበው። እነሱም 10,000 ኩንታል አካባቢ በየወሩ ይወስዳል። ይህን እስካሁን ድረስ ባለው የመንግስት የዳቦ ስንዴ ገበያ ላይ አሁን እኛ 550 ብር ነው የቀረበላቸው ያለው ለነሱ። ገበያ ላይ ከ600-700 አካባቢ እየደረሰ ነው ስንዴ አሁን ባለው ሁኔታ። ነገር ግን 550 ብር እየቀረበ ያለው ስንዴ እስካሁን በነበረው 100 ግራም በ1 ብር ከ30 ሳንቲም ነው ሲሸጡ የነበረው። ይጠናና ይጨመርልን የሚል ጥያቄ አለ። ጥናት እየጨመርን
እንደገና እናጥራው ብለናቸው ተቀብለን ጥያቄያቸውን እያመነበት እያከሰረን የሚላስተር ስለነበራቸው ኪሳራው ምን ያህል ነው ብለን እኛ ስናስጠላይ አንድ ኩንታል 550 ብር የሚገዙትን በእኛ ጥናት 1400 እስከ 1500 ብር ይሸጣል። ይህ ማለት በ550 ብርና በ400 መካከል ያለ ትርፍ አለ። ሁለተኛ እነሱን አጥኑ ስንላቸው ደግሞ በእነሱ ጥናት ያቀረቡልን ደግሞ 1250 ብር ይጠራል አሉ። 1250 ብር ሲጠራ በ550 ብርና በ1250 መካከል ስንት ብር ልዩነት አለ? 700 ብር ትርፍ አለ። ለሜርሾ የሰራተኛ በኩንታል ታስባ ተሰርታ 100 ብር ቢሆን የተጣራ 600 ብር ተርፋላችሁ። አሁን ባለንበት አገራዊ ሁኔታም የተወሰነ ያተረፋችሁ እኛም ያጠናን እንድንሆን በጣም ጥሩ ነው ብለን ተደጋጋሚ እየጠራን አወያየናቸው። እያወያየናቸውም ባለመቀበል ከተስስሩ እንወጣለን ብለውናል። ከተስስሩ የሚወጡ ከሆነ በግዳጅ ማስገደድ ስለማይቻል አማራጮች መውሰዳለብን ብለን ወደ አማራጮች እየሄድን ያለነው።
የአጭር ጊዜና የረጅም ጊዜ አማራጭ ተብሎ መለየቱን የገለጹት አቶ ሸቴ የአጭር ጊዜው የሸዋ ዳቦን የስንዴ ኮታ ለሌሎች በመስጠት ከዚያም የተወሰኑ የዋጋ ማሻሻያዎችን ለማድረግ ማቀዳቸውን፣ በዚህም ላይ ከአብዛኞቹ ጋር ስምምነት ላይ መድረሳቸውን፣ በተጨማሪም አዲስ አበባ ላይ የሚገኙ የህብረት ስራ ማህበራት ወደ ስራ እንዲገቡ ማድረግ ከእቅዶቹ የተወሰኑ ናቸው ብለዋል። ይህ ትስስር ስለተጀመረበት ጊዜም ሲያስታውሱ
ሳንዱክ ላይ የሀገሪቱ ኢኮኖሚ እና የዋጋ ግሽበት በጣም ከፍተኛ ደርሶ ስለነበር እስከ 32%፣ ያንን ግሽበትን ዝቅተኛውን ህብረተሰብ እንዳይጎዳ ተብሎ ተጀመረ ስሩ። እስካሁን ድረስ አሁን የምግብ ዘይት እና ስኳር ስንዴ ነው በድጎማ ስናቀርብ የነበረው። ኦልሬዲ ዘይት ከድጎማ አውጥተናል።
ሸዋ ዳቦ የመቆራረጥ ነገር አለ፣ የስንዴ መቆራረጥ አለ፣ በሰዓቱ ያለመድረስ አለ እና በዛ ምክንያት እጥረት አለ፣ የምርት እጥረት አጋጥሞናል እና እሱንም ለደንበኞቻችን በአግባቡ ምርት ለማድረስ ነው የሚል ነገር አንስቷል። አቅርቦቱ ላይ መቆራረጥ አለ።
እውነቱን ለመናገር ሸዋ ዳቦ ጽኑ ስም አለው። እስካሁን እኛም ትልቅ አክብሮት አለን ሲሰሩ በነበረው ስራ። አሁን ያቀረብንላቸው አቅርቦት አሁን ለምሳሌ ያለፉትን 2 ወራት እንውሰድ። አቅርቦት የተወሰነ ከውጭ በመርከብ መንግስት ተነበረት ቅድሚያ ለነሱ ሰጥተን እያቀረብን ነበር። ከዚህ በፊት አልፎ አልፎ በሚቋረጥ ጊዜ ራሱ እየታገሱ ሲሰሩ ነው የነበረው። አሁን ግን ቁጭ ብድል ለምነናቸው አሁን ባለው ሁኔታ አትውጡ፣ የሚጨምረውን ጨምር፣ አቅርቦት ከዚህ በፊት የነበራቸውን ኮታ ሙሉ ምስናቸው ይሰጠን፣ መጨረሻ ላይ ይሄኛው ሳይሆን እኛ አንፈልግም ነው አሁን ፎርማል ደብዳቤ የጻፉት ለአዲስ አበባ ንግድ ቢሮ የጻፉት ለእኛም የጻፉት አንፈልግም ትስስሩ የሚል ማስገደድ አይቻልም።
በአጠቃላይ መንግስት በየወሩ 650 ሺህ ኩንታል ስንዴ ወደ ሀገር ውስጥ አስገብቶ ለአዲስ አበባ 165 ሺህ ኩንታል በድጎማ ሲያከፋፍል ቀሪውን በመላ ሀገሪቱ ላሉ ከተሞች ያዳርሳል ብለዋል አቶ ሸቴ። ያነጋገርናቸው አስተያየት ሰጪ ከዋጋውም በላይ ግራም የማሳነስ ችግር በየቦታው እንዳለ የጠቆሙትን በተመለከተ የተጠየቁት አቶ ሸቴ
108 ዳቦ ቤቶች በሱፐርቪዥን ሙሉ ሱፐርቪዥን ሰርተን አዲስ አበባ ቸክ አድርገነዋል። አንደኛ የሀብት የሚደጎመው እያንዳንዱ ኢትዮጵያዊ ሀብት ነው። በትክክል ይደርሳሉ የሚለው ቸክ አድርገን በትክክል ከ108 ውስጥ 77 የማይሰሩ ሆነው አግኝተናቸዋል። ግራም ያጓድላሉ፣ ዋጋ ይጨምራሉ። መንግስት ግን በዝቅተኛ ዋጋ ያቀርብላቸዋል። ዱቄት 796 ብር ዱቄቱን ተፈይቶ በስንዴ ከሆነ 500 ብር እያቀረበ ነው ያለው። በተነጻጻሪ ሸዋ በጣም ጥሩ ቤስት የሆኑ ግራሙን ጠብቀው ዋጋ የተቀመጠችዋን የሚሸጡ አሉ። ሸዋ ዳቦ ግን ከጥሮዎች ውስጥ ነው። እውነት ለመናገር አሁን እነሱ ስለወጡ ሌላ ነገር አናነሳም፣ ከጥሮዎች ውስጥ ነው። እስካሁን በግራምም ተነጻጻሪ በዋጋም ተነጻጻሪ ጥሩ ነው የነበረው። ይህንን ጥሩነቱን ደግሞ ሲቀጥልበት ነው ጥሩ የነበረው።
በእነዚህ ግራም አሳንሰው በሚሸጡ 77 የዳቦ መጋገሪያ ቤቶች ላይ በአንድ ጊዜ እርምጃ በመውሰድ ሌላ ቀውስ ውስጥ ከመግባት ይልቅ ቅድሚያ በውይይትና በአማራጮች ለመፍታት ጥረት እያደረጉ እንደሆነ ገልጸውልናል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። ወደ ተከታዩ ዘገባችን እናልፋለን። በስልኮች ላይ የሚጫኑ መተግበሪያዎች ወይም አፕሊኬሽንስ የሰዎችን ሕይወት በእጅጉ የሚያግዙ መላዎች ናቸው። ኢትዮጵያ ውስጥም መሰል አገልግሎቶችን ለመስጠት የሚፈጠሩ መተግበሪያዎች ቁጥር እየተበራከተ ነው። በቅርቡ ለስራ ከዋሉ መተግበሪያዎች አንዱ ከስደት ተመላሽ ኢትዮጵያውያን በሀገር ውስጥ ስራ እንዲያገኙ የሚያግዝ ነው። ሀብታሙ ስዩም በቀጣይ ጥንቅሩ ስለ መተግበሪያው ይዘትና ፋይዳ ያስቃኘናል።
ከቅርብ ዓመታት ወዲህ በተለያዩ ሀገራት ውስጥ ያለውን አስቸጋሪ ሕይወት በመተው በርካታ ኢትዮጵያውያን ወደ ሀገራቸው እየተመለሱ ነው።
በሁለት ዙር እንኳን ከሳውዲ አረቢያ ህግ አውጥተው አንዶክመንትድ ማይግራንትስ እንመልሳለን ሲሉ ያው እኔ በዩሮፒያን ካለንደር 2013-2014 ላይ ወደ 163,000 ነው የተመለሱት። 2017 ላይ እንደገና አንዶክመንትድ ማይግራንት ሁለት ሲሉ ሳውዲ ብቻ ነው መሽን እያደረኩ ያለሁት ወደ 260,000 እስካሁን ተመልሰዋል።
ከስደት ተመላሾቹ በህይወት ወደ ትውልድ ቀያቸው መመለሳቸው አስደሳች ቢሆንም ሀገር ቤት ከገቡ በኋላ ህይወታቸውን የሚደግፉበት ስራ ለማግኘት ሌላ ልፋት ይጠብቃቸዋል። የዓለም የሰራተኞች ድርጅት የኢትዮጵያ ቅርንጫፍ ይህን ልፋት በተወሰነ ደረጃ የሚቀርፍ መተግበሪያ ወይንም የሞባይል አፕሊኬሽን ከሰሞኑ ይፋ አድርጓል። መጠሪያውም ስራ ይሰኛል። የሰራተኞች ፍልሰት መርሃ ግብር ኃላፊ የሆኑት አይዳወል አዲሱ መተግበሪያ ተመላሾቹን በብዙ መንገድ እንደሚረዳቸው ያምናሉ።
በጣም ይረዳቸዋል ብለን እናስባለን። ለምን ብትል ቤዚክሊ ከስልካቸው ሆኖ አንዴ ይሄን አፕ ዳውንሎድ ካደረጉዋል ከስልካቸው ሆኖ ኢንፎርሜሽን ይሰጣቸዋል። በሰፈራቸው ልክ አሁን ለምሳሌ ቦሌ አካባቢ ዌይትረስ ነው የሚፈልግ ሰው ካፌ ካለ አሁን ኖርማል እኛ ጋር እንዴት ነው የሚደረገው? ወይ የዞሩ ነው የሚፈልጉት ወይ ደግሞ በደላላ ነው። ያን ሚድል ማንን ካት ያደርጋል።
ስራ መተግበሪያ ከሰራተኛና ማህበራዊ ጉዳይ ሚኒስቴር ጋር በትብብር የቀረበ አገልግሎት ነው። መተግበሪያው ዋነኛው ትኩረቱ አነስተኛ ክህሎት የሚጠይቁ ስራዎችን ከፈላጊዎች ማገናኘት ነው። መተግበሪያውን ማንም ሰው ሊጠቀመው ዝግጁ ሲሆን፣ የሰሪው ድርጅት ዋነኛ ትኩረት ግን ከስደት ተመላሾች ናቸው።
በመጀመሪያ ደረጃ እነሱ ወደ ሀገራቸው መመለስ መቻላቸውና እዚህ ሀገር መጥተው ደግሞ የዚህን ሀገር ኑሮ ተቀብለው መልሰው እንዳይወጡ ለማድረግ የመጀመሪያው መሆን ያለበት ብለን ያሰብነው ስራ ማግኘታቸው ነው። ኢኮኖሚካሊ አትሊስት ስቴብል ከሆኑና መኖር መቻላቸውን ካረጋገጡ ተመልሰው እንዳይወጡ ነው። ሄዱበት ሀገር ሲመለሱ የስማርትፎኖችን መጠቀም ስለሚችሉና ልምዱም ስለሚያዳብሩት በዛ መሰረት ቶሎ ስራ እንዲያገኙና ተመልሰው እንዳይወጡ በአገራቸው መስራት እንዲችሉ ለማበረታታት።
ጥቂት የማይባሉ ተመላሾች በገጠር አካባቢ ወይንም ብዙ የኢንተርኔት ሽፋን በሌለበት ስፍራ ይኖራሉ። እነዚህ መሰል ጉዳዮች ቀድሞ እንዳሰቡበት መተግበሪያውን የሰራው ድርጅት ኃላፊ ማሚል ማስረሻ ይናገራሉ።
አዎ፣ አንድ ጊዜ አንድ ስራ ፈላጊ አግኝቶት ዌብሳይቱን ወይም ደግሞ የሞባይል አፕሊኬሽናችንን ተጠቅሞ አንድ ጊዜ ከተመዘገቡ ዳታቸው እኛ ጋር ስለሚኖር ባሉበት ቦታና በሚፈልጉት የስራ አይነት ሁሉ ጊዜ እኛ በሚኖርበት ጊዜ ወደ እነሱ ሜሴጅን እንልካለን። እነሱ እንኳን ኮንታክት ማድረግ የማይችሉበት ሁኔታ አለ ብለን ካሰብን ሁሉ ጊዜ አክቲቭ ያልሆነን ሰው እኛ ራሳችን ቲቪያቸውን ሲስተም ላይ ክሬት ማድረግ ስለሚችሉ እኛ ራሳችን እነሱ ጋር መድረስ እንችላለን ማለት ነው። ይህን የምናደርገው ዋና ስንመዘገብ መጀመሪያ ስራ ፈላጊ በሞባይል ቁጥሩን ማስገባት እንደ ግዴታ ስለሆነ በዛ መሰረት እነሱ ጋር መድረስ እንችላለን።
ለጥቅም መዋል ከጀመረ ጥቂት ወራትን ያሳለፈው ስራ መተግበሪያ አበረታች ደረጃ ላይ ስለመገኘቱ የሚያነሱት ማሚል ቀጣሪዎች መጥተው ተቀጣሪ የጠፋባቸው አፍታዎች መኖራቸውንም ያስታውሳሉ። ስራ መተግበሪያ ከመለቀቁ በፊት ለስደት ተመላሾች አስተያየት እንዲሰጡበት ስለመደረጉ የዓለም አቀፉ የሰራተኞች ድርጅት ተወካይ ይናገራሉ። ተመላሾቹ መተግበሪያው ከአማርኛና እንግሊዝኛ በተጨማሪ በሌሎች ቋንቋዎችም እንዲዘጋጅ ሐሳብ እንዳቀረቡ አጋርተውናል። መተግበሪያው ከስደት የሚመለሱ ወገኖችን ለማገዝ የተጀመረ የቴክኖሎጂ አማራጭ ነው። ውጤታማነቱ በጊዜያት ውስጥ የሚታይ ነው። ከመተግበሪያው በተጨማሪ ግን ድርጅቱ አሁንም ሌሎች ለተመላሾች ይጠቅማሉ ያላቸውን ጥረቶች እያደረገ እንደሆነ የሰራተኞች የፍልሰት መርሃ ግብር ኃላፊ አይዳ አወል ይናገራሉ።
ትሬኒንግ ለሚያስፈልጋቸው ትሬኒንግ እንሰጣለን። ወይ የንግድ ክህሎት ላይ ወይ ሌላ ደግሞ ሌላ የተለያዩ ቴክኒካል ስኪልሶች ላይ የሚያስፈልጋቸው እንሰጣለን። እንዲሁም ደግሞ አንዳንዶቹ የራሳቸው ስራ ለመክፈት የሚፈልጉ የብድር አገልግሎት ከማይክሮፋይናንስ ጋር በመተባበር ማለት ነው የብድር አገልግሎት እንሰጣለን። እንዲሁም ደግሞ ተቀጥሮ ለመስራት የሚፈልግ ተመላሾች ላይ ከፕራይቬት ሴክተሩ ጋር በመተባበር ሰፖርት ስንሰጥ ቆይተናል።
እያዳመጣችሁ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ ራዲዮ። ኢትዮጵያና ኤርትራን የሚያገናኘው የሁመራ አምሃጀር መስመር ዛሬ ጠዋት መዘጋቱን የሰቲት ሁመራ ከተማ ከንቲባ አቶ ገብረ መድን ዮሐንስ ለአሜሪካ ድምፅ ተናግረዋል። ሙልጌታ ጽባ በጉዳዩ ላይ አጭር ዘገባ ልኮልናል።
ጥሩ እንቅስቃሴ ነበር። በየጊዜውም ግንኙነት ነበረን። አምሃጀር ወይም እዛ አካባቢ ያሉ የአስተዳደር አካላትም ከዘዝባ አካላትም የኤርትራ ህዝብ እየመጣ እንቅስቃሴ ነበረ እና የህዝብ ለህዝብ እና የንግድ እንቅስቃሴ ጥሩ እንደነበረ ነው። ዛሬ ጠዋት ግን ምንድን ነው ነገሩ? ለምንድን ነው ብላነ የጸጥታ ኃይሎችም ስለነበሩ እዛ አካባቢ አይ ከላይ ነው ትእዛዝ የተሰጠን፣ ስለዚህ በኢትዮጵያ ወደ ኤርትራ መግባት አይችሉም። በተለይ የኢትዮጵያ ተሽከርካሪዎች የኤርትራ ከሆኑ ኢትዮጵያ ውስጥ ከነበሩ መሄድ ይችላሉ። ኤርትራም የኤርትራ ተሽከርካሪዎች ወደ ኢትዮጵያ መግባት አይችሉም።
በአሁኑ ጊዜ እቃ የጫኑ መኪኖች በሁለቱም በኩል ቆመው እንዳሉ ነው የገለጹት። ነገር ግን በኤርትራ የሚገኙ የኢትዮጵያ መኪኖች ወደ ሀገራቸው እንዲገቡ፣ በኢትዮጵያ የሚገኙ የኤርትራ መኪኖችም ወደ ሀገራቸው እንዲሻገሩ ተፈቅዷል። መስመሩ ከተከፈተ ጀምሮ ደማቅ የንግድ ልውውጥ፣ የህዝብ ለህዝብ ግንኙነት እንደነበረ የገለጹት አቶ ገብረ መድህን በአሁኑ ጊዜ ግን አዲስ የንግድ ልውውጥ መቋረጡን አመልክቷል። ለእግረኞች ግን መግባትና መውጣት ተፈቅደዋል ሲሉ ተናግረዋል። የኢትዮጵያና ኤርትራ ድንበር ያለ ቡሬና አሰብ ሌሎች ተከፍተው የነበሩ ሁሉም የድንበር መስመሮች ዳግም ተዘግቷል። የሑመራ ኡም ሐጀር መስመር ባለፈው ታህሳስ ወር መጨረሻ የሁለቱም ሀገራት መሪዎች በተገኙበት መከፈቱ ይታወሳል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
አሁን ሰዓቱ የጋቢና ሙዚቃ ነው። እንግዳችን ለአድማጮቻችን ምርጫ አለው።
ሚካኤል በላይነህ እባላለሁ እና ይህ ምርጫ ለጋቢና ቪኦኤ አድማጮች ነው። መመርጥላችሁ ዘፈን አብረን ተጉዘናል ሁሉም ትሪዮናል የሚለው ነው። የምመርጥላችሁ ምክንያት ከዚህ በለጠታ ወዳቸው ብዙ ዘፈኖች አሉ። በርግጥ ግን ዛሬ አሁን ካለንበት ሁኔታ አንጻር እና እንደ አንድ የኢትዮጵያ ህዝብ አብረን ረጅም ጉዞ ለተጓዝን አሁን ያለው ነገር ደግሞ አልፎ ሁሉም ጥሩ እንደሚሆን ሆኖ እምነት ስላለኝ ያንን ለማስተላለፍ ሁሉም ጥሩ ይሆናል አብረን ተጉዘናል ይላልና ከቦብ ማርሊ ዘፈን ላይ የተቀዳ ነው። ትንሽ ወደ እኛ እንዲመለስ ተደርጓል። ኦሪጂናል ጸሐፊው የዚህና ወደ እኛ የመለሰው ደረጀ መኮንን ነው። በህይወት የለም አሁን ታዋቂ በጣም ሙዚቃ የሰራ እሱ ነው። አመሰግናለሁ።
አድማጮቻችን ስም እጅግ አድርገን እናመሰግናለን። እንግዲህ አድማጮች የዛሬ የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም እንግዲህ አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። ዝግጅታችንን ያቀናበረልን ደግሞ ሞክቢል ያቤሩ ነው።
ጉዟችሁ የሰመረ ይሁን እያልን በጀመርነው ሁሉም ጥሩ ይሆናል ዜማ እንሰናበታችኋለን። ደህና ደሩ።